አስገጠመ ጥሩ ወደ ሰው ልብ ገብቷል ማለት ነው። እግዚአብሔር ይመስገን። ወደ ሰው ልብ ውስጥ የገባ ነገር ግን ብቻውን በመግባቱ ዋስትና አይሆንም። ወንድማችን ሳሚ ለካ ነበር አሁን ነው የመጣው እንኳን እግዚአብሔር ይባርክ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል በሰው ልብ ውስጥ ሲገባ ትልቅ ነገር ነው። ነገር ግን ውድ ወገኖቼ የሰሙት ቃል ከሰሚዎች ጋር ምን ማድረግ አለበት? መዋሃድ አለበት። ትላንት ኦልሞስት ረጅም ሰዓት ከጂሚ ጋራ ማስተምሮን ትምህርት አስመልክቶ የተነጋገርን እንዴት ነው የምንማረው ነገር ሰዎች ውስጥ ለመዋሃድ የምንቸገር? ምንድነው ችግሩ? የመረዳት ነው? የኢንተሊጀንስ ነው? የመንፈሳዊ ነው? እያልን እንነጋገር ነበርና ውድ ወገኖቼ ኢትዮጵያ ሄጄ አንድ ሎካል ቸርች ውስጥ ያስተማርኩት ስለ እግዚአብሔር ቃል ነበርና የእግዚአብሔርን ቃል ሰው ሲሰማ ማለት ነው ደስ ይለዋል። ማንም ሰው ዘሪ ሊዘራ ወጣ ይላል። እነዚህ ቃሉን ሰምተው ምንም ያረጉ ናቸው ደስ ይላቸዋል ይላል። መንገድ ዳር ነው የተዘራው ግን ሲቀበሉት ደስ ብሏቸዋል። ወዲያው ግን ጠላት መጥቶ ወሰደው ይላል። ከዛ ደግሞ ሌላ ቦታ ተዘርቷል ጭንጫ መሬት ላይ ድንጋማ ስለሆነ ተቀብለውታል ደስ ብሏቸዋል ግን ስር አልሰደደም። ያኛው ምንም ስርም እንትን አላለም። ወዲያው ነው ቁራ መጥቶ ወፎች መጥተው የለቀሙት። ቁራ አልኩኝ ይቅርታ። ሌላው ደግሞ ድንጋይ ላይ ነው ወደቀው። ስር መስደጃ ቦታ የለውም እና እሾህማ መሬት ላይ ወደቀ አለ እና እሱ ደግሞ ስር መስደድ ጀመረ። ግን እያደገ ሲመጣ የሚያንቀው ነገር ደግሞ አለ። ይሄ የሰውን ህይወት በደንብ ያሳያል። ስለዚህ የእግዚአብሔርን ቃል ሰዎች ተጠቃሚ በሰሙት ቃል ተጠቃሚ የሚሆኑት ምንድን እንዴት ነው የሚለውን በጣም መጠየቅ አለብን። ብዙ የእግዚአብሔር ቃል እዚህ ቤተ ክርስቲያን ትሰማላችሁ፣ ትማራላችሁ። ዛሬ መንገዱ ሰፊ ነው። በሶሻል ሚዲያ፣ በቴሌቪዥን፣ በተለያየ መንገድ ሁሉ የእግዚአብሔር ቃል ሰው ይሰማል። ነገር ግን አንድ ነገር መጠየቅ አለብን። የሰማነው ነገር ሁሉ ሰርቶናል ወይ ነው? ለምን? የእግዚአብሔር ቃል ሕያው ነውና ምንም ያደርግ ነው፣ የሚሰራ ነው። ሰርቷል ወይ? እና እንዳይሰራ የሚያደርገውን ነገር ማወቅ አለብን። እግዚአብሔር ቃል እንዳይሰራ የሚያደርገው ነገር ምንድን ነው? እግዚአብሔር ቃል እንዳይሰራ የሚያደርገው ጌታ በተናገረው ምሳሌ ውስጥ ሊገለጥ ይችላል። ያንን መመልከት መቻል አለብን። ነገር ግን አንድ ነገር ግን ከጂሚም ጋር ስነጋገር ኢትዮጵያን በሄድኩበት ጊዜ ያስተማርኩት በጣም ብዙ ሰዎች ተጠቀምንበት ብለው የመሰከሩልኝ የእግዚአብሔርን ቃል ሰው በማስተዋል ሲሰማ በማስተዋል እነዚህ ቃሉን ሰምተው የሚያስተውሉ ናቸው ይላል። እና ቃሉ ምን እንደሚል ለምን እንደሚል ምን ነገር እንደሚያስተላልፍ የሚረዱ ናቸው። መንገድ ዳር የወደቀውም ሰምቷል፣ ጭንጫ ላይ የወደቀውም ሰምቷል፣ እሾህ መካከል የወደቀውም ሰምቷል። ነገር ግን መልካም መሬት ላይ ወደቀውም ሰምቷል። በመስማት ሁሉም አንድ ናቸው። እና የሰሙት ቃል መንገድ ዳር የወደቀው ወዲያው ተወስዶበታል። ድንጋያማ ቦታ ላይ ያለው ስር ለመስደድ አልቻለም። ፀሐይ፣ መከራ፣ ችግር ሲመጣ አቃጥሎታል። እሾህ መካከል የወደቀው ስር ለመስደድ ሞክሮ ፍሬ ሳያፈራ በውስጡ ያለው እሾህ አንቆታል። መልካም መሬት ላይ ወደቀው ግን ምንድን ነው? እነዚህ ቃሉን ሰምተው ምን የሚያደርጉ ናቸው? የሰሙ ብቻ አይደሉም፣ የሚያስተውሉ ናቸው ይላል። የእግዚአብሔር ቃል የሰውን ማስተዋል ሲወስድ የሚያረገው ነገር አለ። ሰው አንድን ነገር ሲያስተውል በተማሪዎች መካከል ጥናት ሲያጠኑ ተማሪዎች የተባለውን ነገር ሁሉ ወስዶ የሚያነበንብና የትምህርቱን ኮንቴንትና ኢንተርናል ዳይናሚክስ አንደርስታንድ የሚያረግ ተማሪ አንድ አይደለም። እና ፎርሙላ እያጠና የሚማር ተማሪና ፎርሙላዎቹ ዴራይቭድ የሚሆኑበትን ፕሪንስፕል የሚያቅ ተማሪ አንድ አይደለም። የሚያስተውል ተማሪ ምንድን ነው የሚያደርገው? ትምህርቱን አናላይዝ ሲንቴሳይዝ ማድረግ ይችላል። ኦኬ፣ ሲንቴሳይዝ አናላይዝ ማድረግ ይችላል። ሪፒት ማድረግ ብቻ አይደለም፣ የተባለውን እንደ መድገም ብቻ አይደለም፣ ሲንቴሳይዝ ማድረግ ይችላል፣ አናላይዝ ማድረግ ይችላል እና ዳይቨርሲፋይድ በሆነ አንግል መመልከት ሁሉ ይችላል። አያችሁት? አንደርስታንድ የሚያደርግ ሰው የሚያስተውል ሰው እንደዛ ነው። የእግዚአብሔር ቃል ሲናገረን የእግዚአብሔርን ቃል በአንደርስታንዲንግ መውሰድ በመረዳትና በማስተዋል መውሰድ ትልቅ ነገር ነው በጣም። ይሄ ብቻ በቂ አይደለም። ምክንያቱም ቃሉን ሰምተው የሚያስተውሉት አንዱ 30 አንዱ 60 አንዱ 100 አፈራ። በእነዚህ መካከለ ራሱ አስተዋይ በተባሉት መካከለ እንኳን የእግዚአብሔር ቃል የሚያመጣው ውጤት የተለያየ ነው። እና በ30ና በ60 መካከል ግማሽ በላይ የሆነ ድርብ የሆነ ትርፍ አለ። 90ው የትና የት ነው? ከ30ው 3 ጥፍ ነው። ከ60ው 2 ጥፍ ነው። እና እነዚህን ነገሮች ስንመለከት የእግዚአብሔርን ቃል በምንመለከትበት ጊዜ መመልከት ያለብን ነገር እንዴት ነው? ማስተዋል ማለት ምን ማለት ነው የሚለው መጠየቅ አለብን። በመጽሐፍ ቅዱስ ውስጥ ሪፒትድሊ እግዚአብሔር የሚያስተምረን ነገሮች አሉ። በመጽሐፍ ቅዱስ ውስጥ የምናያቸው እግዚአብሔር ከጥንት ጀምሮ ሲናገር፣ ለምሳሌ ኢያሱን ብንወስድ የዚህ ሕግ ቃል ከአፍህ አይለይ፣ በምትሄድበት ቦታ ሁሉ ስትቆምም ስትቀመጥም በቀንም በሌሊትም አስበው ይላል። ውድ ወገኖቼ ይሄንን ነገር መረዳት አለብን። የእግዚአብሔር ቃል አስተሳሰቤን ዶሚኔት ማድረግ አለበት። አመለካከቴን በሙሉ ማሸነፍ አለበት። ስለ ራሴ፣ ስለ ኑሮዬ፣ ስለ ዓለም፣ ስለ ተለያየ ነገር ያለንን አመለካከት በሙሉ ማሸነፍ አለበት። የእግዚአብሔር ቃል ውስጣችን ገብቶ ይወጋል። የሚወጋቸው ነገሮች መወጋት አለባቸው። የሚከፍላቸው ነገሮች መከፈል አለባቸው። የሚማርካቸው ነገሮች መማረክ አለባቸው። የሚያጸዳቸው ነገሮች ማጽዳት አለባቸው። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው። መጥቶ ውስጣችን ያለው ነገር ሁሉ ይገለባብጣል። እና ሰዎች በእግዚአብሔር መንፈስ ብቻ አይደለም እንደሌላ ሰው ሆኖ የሚለወጡት፣ የእግዚአብሔር ቃል ሰዎችን ይለውጣል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል ውስጥን ይቀይራል፣ አመለካከትን ይቀይራል። ሰዎች ስለ ደቀ መዝሙር ትምህርት ስንማር አይታችሁ ከሆነ አንድ ሰው ጌታን የሚከተል ክርስቲያን ስለ ዓለም ስለ ኑሮ ቫልዩ ሲስተሙን ወርልድ ቪው የሚባል የዓለም እይታው የህይወት የአኗኗር እይታው ካልተቀየረ በወንጌል እውነተኛ ደቀ መዝሙር መሆን አይችልም። የዓለም እይታው ቫልዩ ሲስተሙ ካልተቀየረ ስለ ራሱ ስለ ገንዘብ ስለ ኑሮ የከበረ የተዋረደ የሚላቸው right and wrong የሚለው ነገር በእግዚአብሔር ቃል የተሰራ ነገር ከሌለው ያ ሰው የክርስቶስ ደቀ መዝሙር ሆኖ መኖር አይችልም። ለምን? በጣም ትልቅ የሆነ ምን ይመጣል? ግጭት ይመጣል ከእግዚአብሔር ቃል ጋር። ይሲከ በእግዚአብሔር ቃል ለመኖር እንድንችል የእግዚአብሔር ቃል በውስጣችን መጀመሪያ የሚሰራቸው ስራዎች አሉት። የሚያፈርሳቸው ነገሮች አሉት። የሚያጸዳቸው ነገሮች አሉት። የሚከፍላቸው ነገሮች አሉት። መጽሐፍ ቅዱስ በውስጣችን የእግዚአብሔር ቃል ገብቶ አመለካከታችንን ይቀይራል። ንግግራችንን ይቀይራል። ነገሮችን የምናይበትን ሚዛን ሁሉ ይቀይራል። ስለማንኛውም ነገር ያለንን አስተያየት ይለውጣል። የእግዚአብሔርን ቃል በትክክል ተምሮ አንድ ሰው ደቀ መዝሙር ሊማረው የሚገባውን ትምህርት ተምሮ እንዳልዳነ ሰው መኖር አይችልም። ቫልዩ በሙሉ የእግዚአብሔር ቃል ነው። አንድ ፈላስፋ ሲናገር ምን አለ? ሰው የሚኖረው በቋንቋ ውስጥ ነው አለ። ማን ድዌልስ ኢን ላንጉዌጅ አለ። ውስጣችን የእግዚአብሔር ቃል ቋንቋችን መሆን አለበት። ይሄንን ነገር እንዲያርግ መፍቀድ አለበት። ሰምቼ እንደ ቡራኬ እንደ መረቃ የእግዚአብሔርን ቃል ተቀብዬ ብቻ ብሄድ ልለወጥ አልችልም። የእግዚአብሔር ቃል በውስጤ መጥቶ ነገሮችን ሁሉ መገልበጥ አለበት፣ መለወጥ አለበት። የትም ቦታ ሄጄ ይሄ ክርስቲያን ነው የሚያሰኝ አቋምን በእኛ ውስጥ ማበጀት አለበት። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። የእስራኤልን ሕዝብ እግዚአብሔር ቃል ወደ ማስተምረው ክፍል ለመሄድ እንዲሸጋገርልን በብሉይ ኪዳን ከግብጽ ምድር ጌታ አምላክ ሲያወጣቸው ወደ ሲና ተራራ መጣቸው። በሲና ተራራ ስር በንስር ክንፍ ተሸክሜ ወደ ራሴ አመጣዋችሁ ይላችኋል ዘጸአት 19 ላይ። ያመጣዋችሁ ለኔ ከአሕዛብ ሁሉ የተመረጠ እርስት እንድትሆኑ ነው አላቸው። ከዛ ቀጥሎ ምን አላቸው? እግዚአብሔር የተቀደሰ ህዝብ እንድትሆኑ ነው አላቸው። የመንግስት ካህናት እንድትሆኑ ያላቸው። የእስራኤልን ጩኸት የእስራኤልን ችግር ብቻ ሰምቶ እነሱ ለጠየቁት ጥያቄ መላሽ ሆኖ አይደለም የመጣው። በራሱ ዓላማ እስራኤልን ለማዳን ነው የመጣው። እስራኤል የተቸገረው ችግር አለ፣ የተጎዳው ጉዳት አለ፣ ያስተዳደር በደል ደርሶባቸዋል፣ ፈርዖን አሰቃይቷቸዋል፣ የግብጽ ህዝብ በጣም እየተጸየፋቸው፣ ገባሪዎች አስገባሪዎች ተመድበውባቸው፣ መስራት የማይችሉትን ስሩ እየተባሉ ግፍ እየተካሄደባቸው ነው የኖሩት። እስራኤልን ያስለቀሰው ያስጮው የደረሰበት ጉዳት ነው። እግዚአብሔር ግን ጩኸታቸውን ሰምቶ ግን ሊያድን የወረደው በዓላማ ነው፣ በመለኮታዊ ዓላማ ነው። ብዙ ጊዜኛ ችግራችን ነው የሚታየን። እግዚአብሔር ግን የሚፈልገው ግን ከችግራችን ውጪ የሆነ ነገር መስራት የሚፈልገው። ችግራችን ግድ አይሰጠውም ማለት አይደለም። የህዝቤን ጩኸት ሰማሁ ብሎ ነው የወረደው። ግን ሲወርድ ግን በቃ አሁን ፈርዖንን ሚዛን እንዲጠብቅ አረጋግላችኋለሁ፣ አስተካክለዋለሁ፣ ፍትህ እንዲጠብቅላችሁ አረጋለሁ አላለም። እግዚአብሔር ከግብጽ ምድር አወጣቸው፣ ከፈርዖን አገዛዝ አወጣቸው፣ ግብጻዊ ከሆነ የህይወት ስርዓት ሁሉ አወጣቸው፣ ከሶስት ነገር አወጣቸው፣ ከግብጽ ምድር፣ ከፈርዖን አገዛዝ፣ በግብጽ ምድር ውስጥ ከተለመደ የኑሮ ቫልዩ ሲስተም ሁሉ አወጣቸው። ይሄንን እስራኤላውያኖች ሲመለከቱት ከፈርዖን አገዛዝ መውጣታቸውን እልል ብለው ተቀብለዋል። ግብጻዊ ከሆነ አስተሳሰብ መዳንን ግን የፕሮሰስ ጉዳይ ነው። አያችሁት? የፕሮሰስ ጉዳይ ነው። ግብጻዊ ከሆነ የኑሮ ዘይቤ መዳን የፕሮሰስ ጉዳይ ነው። ከጂኦግራፊ ግብጽ ድነዋል፣ ከፈርዖን አገዛዝ ድነዋል። ስለዚህ እግዚአብሔር ወደ ሲና ተራራ መጣና ነገራቸው፣ ወደ ራሴ ነው ያመጣኋችሁ፣ በንስር ክንፍ ተሸክሜ ያመጣኋችሁ ወደ ራሴ ነው። እኔ የእናንተ የህይወታችሁ ሁሉ አድራሻ ነኝ። እኔ ጋር ነው የመጣችሁት። ስለዚህ እኔ ጋር የመጣችሁት የተመረጠ ከአሕዛብ ሁሉ የተመረጠ ርስት እንድትሆኑልኝ ነው ያመጣኋችሁ። የንጉሥ ካህናት እንድትሆኑ ነው፣ ቅዱስ ህዝብ እንድትሆኑ ያመጣኋችሁ አላቸው። እስራኤላውያኖች ይህን ሲሰሙ ደስ ይላቸዋል። በመንገድ ዳር እንደወደቀው፣ በጭንጫ መሬት ላይ እንደወደቀው፣ በሾህ መካከል ላይ እንደወደቀው ደስ ይላቸዋል። ደስ ብሏቸው ነው የተቀበሉት። ጉዞ ተጀመረ እና የመሰረታዊ ፍላጎቶቻቸው ዲማንድ መምጣት ጀመረ። ውሃ ሲጠማቸው በእግዚአብሔር ለማጉረምረም ጀመሩ። እግዚአብሔር እንዲያውቁት ተዋጊ አድርገው ነው የሚያውቁት፣ መቅሰፍትና ፍርድ አድራጊ አድርገው ነው የሚያውቁት። የመሰረታዊ ፍላጎትን ማሟላት የሚችል አምላክ አድርጎ አያውቁትም። እና ውሃ ሲፈልጉ ከአካባቢ ነው የሚፈልጉት። ውሃው ሲጎመዘዝባቸው ምንድን ጠጣ ነው እያሉ ሪሶርስ ነው የሚፈልጉት። ወደ ሁሉ ቻይ አምላክ መመልከትን አልተማሩ። እግዚአብሔር ምን አደረገ? ውሃውን የማራን ውሃ አጣፈጠላቸው። ውሃው ጣፈጠ፣ ደስ አላቸው። ከዛ ወዲያው ምን አላቸው? እኔ በስርዓቴ ብትሄዱ፣ በመንገዴ ብትመላለሱ፣ ፈቃዴን ብታደርጉ በግብፃውያን ላይ ያመጣሁትን በሽታ አላመጣባችሁም። እኔ ፈዋሻችሁ አምላካችሁ እግዚአብሔር ነኝ። ውሃውን ብቻ አይደለም ፈውሰው፣ ማንኛውንም የታመመ ነገራችሁን መፈወስ እችላለሁ አላቸው። ይሄ ነገር አልሰመጠም ውስጣቸው፣ ጠልቆ አልገባም ውስጣቸው። ብትመለከቱት በሂደት እንደ ዘጸአት መጽሐፍ በብሉይ ኪዳን ብዙ ያስተማርኩት የመጽሐፍ ቅዱስ ክፍል የለም እና ብትመለከቱ ዘጸአት ላይ ምዕራፍ 15 ምዕራፍ 16 እነዚህን ሁኔታዎች ታያላችሁ። እና እግዚአብሔር ቁጥር 26 ላይ እኔ ፈዋሽ እግዚአብሔር ነኝ ካላቸው በኋላ የሚሆነውን ተመልከቱ። ምዕራፍ 16 ላይ መሰረታዊ ፍላጎት ለሰው ዋና የመጀመሪያ ተቀዳሚ አየር ነው። ቀጥሎ ምንድን ነው? መሰረታዊ ፍላጎት ውሃ ነው? እንጀራ።
ውሃ ሶስተኛስ አያችሁት ልብስ ነው ወይስ ምግብ ምግብ ውሃውን አጣፈጠ ስራቱን ሰጣቸው ምራፍ 16 ላይ ከኤሊም ተጓዙ የእስራኤል ልጆች ማህበር ሁሉ ከግብጽ አገር ወጡ በኋላ በሁለተኛው ወር ኮሩም በ15ኛው ቀን ይላል የእግዚአብሔር ቃል ሲናገር ከወጡ በኋላ በሁለተኛው ወር ኮሩም በ15ኛው ቀን በኤሊምና በሲና መካከል ወዳለችው ወደ ሲን ምድረ በዳ መጡ። እግዚአብሔር ሆን ብሎ ነው ወደዛም ይወስዳቸው። ለምንድን ነው እንደዚህ የሚያደርገው እግዚአብሔር? እግዚአብሔር በለመለመ ቦታ ሁሉ ነገር ባለበት ቢወስዳቸው፣ አጠር ባለ መንገድ ቢወስዳቸው ወደ ራሱ ያመጣቸውን አምላክ የማወቅ እድል አይኖራቸው። ውድ ወገኖቼ እግዚአብሔር ጉዳዩ እለት እለት በመነኖረው ኖሮ የሚያስፈልገን ለኛ ማድረግ አይደለም፣ እሱን ማወቃችን ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ትልቁ ጉዳይ እሱን ማወቃችን ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ትልቁ አጀንዳ እሱን ማወቃችን ነው። ተመልከቱት። ከዛ ምን ይሆናል? ወደ ምድረ በዳ ወጡ የእስራኤል ልጆች ማህበር ሁሉ በምድረ በዳና በሙሴና በአሮን ላይ በዛ በምድረ በዳ አንጎራጎሩ። ምንድነው ያንጎራጎሩት? የእስራኤልም ልጆች ይህን ጉባኤ ሁሉ በራብ ልትገድሉን እኛን ወደዚች ምድረ በዳ አውጣታችኋል። የጌታ ልጆች ማን ነው ያወጣቸው ከግብጽ ምድረ በዳ? እግዚአብሔር አውጣን አይሉ። እግዚአብሔር የሰጣቸውን መዳን በአላማ የመጣውን እግዚአብሔርን አውጡም። ችግር ፍጥጥ ብሎ እዛ ሲገጥማቸው፣ ረሃብ ሲገጥማቸው ከሙሴና ከአሮን ጋር ነው የተፋለሙት። የወጡበት አላማ ውስጣቸው የለም፣ ዜሮ ባዶ። እግዚአብሔር እንድናስተውል ያርገን። በስጋው ምንቸት አጠገብ ተቀምጠን እንጀራ ስንበላ ስንጠግብ ሳለን በግብጽ ምድር በእግዚአብሔር እጅ ምን ነው በሞትን አሏቸው። በስመ አብ ወልድ መንፈስ ቅዱስ። እንዴት ያስፈራል! ምን ነው በሞትን አሉ። እየበላው ለምን ሞታለሁ? እያመንኩ በሞት አይሻልም? በልቶ መሞትን ሰው ከተመኘ እያመነ ቢሞት ይሻላል። ያው ሞት ከሆነ ምኞቱ መብልም ይገላል እናቃለን። አይገርማችሁም? እግዚአብሔር ሲያድናቸው የዳኑበት ዓላማ አልገባቸውም። ችግሩ የት ጋር እንደሆነ ታውቃላችሁ? ሙሴ ፈርዖን ፊት ሄዶ እግዚአብሔር ያዘዘውን ነገር ከተናገረ በኋላ ፈርዖን ህዝቡን ጠርቶ አስገባሪዎቹን ጠርቶ ለህዝቡ ገለባ ያመጣችሁላቸው የሚሰሩትን የለቱን የጡብ ቁጥር ገለባ ራሳቸው አምጥተው እንዲሰሩ። ምክንያቱም ሙሴ መጥቶ እዚ አቤት ብሏል፣ እንውጣ እንሂድ ብሏል። እንዲህ ያለ ነገር ጥያቄ ሊመጣ የቻለው ጊዜ ስላላቸው እየዶለቱ ነው። ጊዜ እንዳንሰጣቸው ጊዜ እንዲያጡ ለመመካከር በስራ ምን እናርጋቸው? ቢዚ እናርጋቸው አለ። ገለባ የመጣ እንኳን የለቱን ጡብ ቁጥር ማድረስ ስላልቻሉ አስገባሪዎቹ ጨካኞች ስለነበሩ ስለሚያሰቃዩአቸው ስለሚገርፏቸው የህዝቡ ሽማግሌዎች አቤት ልሉ ፈርዖን ጋር ሄዱ። ከዛ በፊት ሙሴ ፈርዖን ጋር ከመሄዱ በፊት እነሱ ጋር ሄዶ ያባቶቻቸው አምላክ እንባቸውና ሰማ ለቅሷቸውን ማደመጠ ብሎ ሲነግራቸው በግንባራቸው ተደፍተው ለእግዚአብሔር ሰግደዋል፣ የምስራቹን ተቀብለዋል። አሁን ፈርዖን ደግሞ ከሙሴ ከሰማ በኋላ ይሄንን ዱለታ ሲያደርግባቸው ወደ ፈርዖን ጋር ለአቤቱታ ሄዱ። ፈርዖን ጋር ሲሄዱ ምንድነው ያላቸው? ፈርዖን ሂዱ ገለባ አይሰጧቸው፣ ሰልችታቸዋል፣ እንውጣ እግዚአብሔርና ምልክት። አሃ ለካ የሙሴ መጥቶ እዚህ ተናግሯል። ልክ ከፈርዖን ጋር ሲወጡ ማንን አገኙ? ሙሴን አገኙት። እግዚአብሔር ይላችሁ ሽታችንን በግብጻውያን ፊት አግምታችሁታል እያሉ ይወቅሷቸው ጀመር። ሙሴ እንደ ዘንድሮ አገልጋዮች አይደለም። የዘንድሮ አገልጋይ እግዚአብሔር ሳይናገረው ሁሉ እግዚአብሔር ይደርስላል ይመጣላል ይያለ ነው የሚቀባጥረው። ይሄ ሰው መራሽ ሰው ነዳሽ ሃይማኖት ስላልሆነ ሙሴ ተልኮ አገልጋይ ስለነበረ ግራ ገባው። ወደ ህዝቡ ሂጅ ተናገርኩ፣ ህዝቡ ሰገደ። ፈርዖንን ጋር ሂጅ ተናገርኩ፣ እንደገና ህዝቡ ላይ ምሬት መጣ። ምንድነው ይሄ ነገር አለና ወደ እግዚአብሔር ፊት ሄዶ መጸለይ ጀመረ። ሲጸልይ እግዚአብሔር ምን አለው? በቀላል እኮ አይደለም ተወጡት አለው። በጸና እጅ ነው ማወጣችሁ እና በፈርዖን ላይ ማድረገው እኔ እኮ እግዚአብሔር ነኝ አለው። እኔ እኮ እግዚአብሔር ነኝ አለው። እግዚአብሔር እግዚአብሔር ነው። እኔ እኮ የመጣሁት ድንገት ስላለቀሳችሁ አይደለም። የአብርሃምን የይስሐቅን ያዕቆብን ቃል ኪዳን አስቤ እኮ ነው የመጣሁት። በፕላን እኮ ነው የመጣሁት። ድሮ የገባሁትን ኪዳን አስቤ እኮ ነው የመጣሁት። ፕሮግራም አለኝ፣ አላማ አለኝ እኔ እና እናንተን ከዚህ አውጥቼ ለኔ ህዝብ እንድትሆኑ ላድናችሁ ነው የመጣሁት። ከተገዥነት ላድናችሁ ምዕራፍ 6 ላይ ብትመለከቱት እንታላል አምላክ ለሆናችሁ እኮ ነው የመጣሁት። ዝም ብሎ እናንተ ስላለቀሳችሁ የለት የለት ችግር እኔ ሶልቭ ላረግ አይደለም የመጣሁት። ከነሱ ባርነት አውጥቻችሁ እኔ አምላካችሁ እንደሆነ ነው የመጣሁት። እቀዳልኛለሁ እግዚአብሔር። በጸናች እጅ ነው የምትወጡት። ሙሴ ይህንን የሰማውን ቃል ሄዶ ለእስራኤል ህዝብ ነገራቸው። ሲነግራቸው ቁጥር 9 ላይ ምዕራፍ 6 ብትመለከቱ ሙሴም ይህን ለእስራኤል ልጆች ተናገረ። እነርሱ ግን ከሰውነታቸው መጨነቅ ከከባዱም ስራ የተነሳ ቃሉን ምን አላረጉትም። ይሄ ጆሯቸው አልሰማም አልሰማም፣ ወደ ውስጥ አልገባም። ከመጨነቃቸው የተነሳ አልሰሙትም። በጉዞ ላይ በነበሩበት ጊዜ የዳኑበት ዓላማ ስላልገባቸው ከግብጽ ምድር ያወጣቸው ሙሴ፣ ከግብጽ ምድር ያወጣቸው አሮን፣ በገጠማቸው ችግር ሁሉ እግዚአብሔርን አምላክ አድርጎ ማየትን ገና አልተማሩ። ብዙ የእግዚአብሔር ሕዝብ እንደዚህ እንደሚኖር እኔ በጣም እርግጠኛ ነኝ። ሁሌ የምናየው ዕለት ዕለት የምናየው ነገር ነው። አያችሁት? የሰሙት ቃል በውስጣቸው አልተዋደ። ሙሴ ከሞተ በኋላ ኢያሱን ሙሴን ተክቶ ህዝቡን እንዲመራ ምን እንዳለው ተመልከቱ። ኢያሱ ቀድሜ ነገርኳችሁ ቃል በጣም አስደናቂ ነገር ነው። መሪነት ከሰው ሰውነት ጋር የሚያዝ ነገር ሳይሆን ከእግዚአብሔር ቃል ጋር እንደሚያዝ እናያለን። ምዕራፍ 1 ቁጥር 1 ላይ እነሆ እንዲሁም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ የእግዚአብሔርን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ምን አለው? የመጀመሪያው ቃል ባሪያዬ ሙሴ ምን አርጓል? የሚመለስ እንዳይመስል፣ ምክንያቱም አልቀበረውም፣ የሚመጣ እንዳይመስል፣ ብዙ የእግዚአብሔርን ክብር አይቷል። ድንገት ይመጣል ብና ሞቷል። የኔ ባሪያ ነው እኔ ግን አለው። ንጉሥ ዖዝያን በሞተ ጊዜ እግዚአብሔር በዙፋኑ ላይ ነው። እስራኤልን ከግብጽ ምድር ያወጣው ሙሴ አይደለም፣ ሞቷል። አንተ አሁን እኔ መርጬሃለሁ አለው። ነገር ግን እኔ ከአንተ ጋር እሆናለሁ አለው። በምትሄድበት ቦታ ሁሉ በሕይወትህ፣ ቁጥር 5 ተመልከቱት፣ በሕይወትህ እድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆን እንዲሁ ከአንተ ጋር እሆናለሁ። አልጥልህም አልጥልህም በሉስቴ አልተውህም። አያችሁት? ለአባቶቻቸው ሰጣቸዋለሁ ብዬ የማልኩላቸው ምድር ለዚህ ህዝብ ምን ታረጋለህ? ታወርሳለህና ጽና አይዞህ አለው። ከዛ ምን ይላል? ነገር ግን አያችሁት? ሙሴ ያደረገውን ነገር በሙሉ እንዲሆን ያደረግኩት እኔ ነኝ፣ ካንተ ጋራም እኔ እሆናለሁ። ለህዝቡ የገባሁትን ቃል ኪዳን እፈጽመዋለሁ ባንተ ውስጥ። ነገር ግን ይህንን አስተውል፣ ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘህን ህግ ሁሉ ጠብቅ አድርገው። ከእግዚአብሔር ጋር ሁሉን አደርጋለሁ ከሚለው ጋር የመግባቢያ የመስማሚያ ቋንቋ የእግዚአብሔር ፈቃድ ነው። ሁሉን አደርጋለሁ ብሎ ቃል ከገባለት አምላክ ጋራ መግባቢያው አጀንዳው መስማሚያው የእግዚአብሔር ፈቃድ ያለበት የእግዚአብሔር ቃል ነው። ያዘዘን ሁሉ ጠብቅ አድርገው በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ህግ መጽሐፍ ከአፍህ አይለይ። ነገር ግን የተጻፈበትን ሁሉ ተጠብቅና ታደርግ ዘንድ በቀንም በሌሊትም ምን አርገው አስበው። ሐሳብህ በቃሌ ውስጥ ይሁን። ለምን አደርገው ዘንድ በቃሌ ምን አረጋለሁ ያለ አምላክ ነው እግዚአብሔር። እተጋለው ስላለ እግዚአብሔር እኔ የምመኘውን አድራጊ አይደለም፣ ፈቃዱን አድራጊ ነው። ስለዚህ እግዚአብሔር በቃሉ ለቃሉ የሚተጋ አምላክ ነው። ህዝቡ መሬቱን የሚወርሰው ሆበል ብሎ አይደለም፣ በእግዚአብሔር ፈቃድ ውስጥ እየተራመደ ነው። በአካለ በገዘፈ ሰውነት ተራምዶ አይደለም ከናን የሚገባው። በገዘፈ ሰውነቱ ህዝቡ ሆ ብሎ ቢገባ በደል አድራጊነት በጦር ቢገባ ሰማይናስ ምድር ብረት ይሆናል። እዛ ቦታ ማርና ወተት የሚያፈሰው በእግዚአብሔር ፈቃድ ሲገባ ነው። ቤተ መንግስት ሰው ቢገባ ያማረ ፓላስ ውስጥ ቢቀመጥ እግዚአብሔር አራምዶት በእግዚአብሔር ጸጋ ሰው አንድ ቦታ ውስጥ ካልገባ ቤቱ እስር ቤት ይሆናል፣ ፕሪዝን ሊሆን ይችላል። በእግዚአብሔር ፈቃድ እስር ቤት ቢገባ ሰው ይለመልማል። እግዚአብሔር ከኛ ጋር መሆኑ ነው፣ በሐሳቡ መሄዳችን ነው። ስለዚህ ሐሳብ ውስጥ በቀንም በሌሊትም አይምሮ ውስጥ የሚመላለሰው ነገር ሙሴ ያዘዘ ፈቃድ ያለበትን ቃል አስባለሁ። በእግዚአብሔር ቤት ስኖር ሳገለግል ያየሁትና ያስተዋልኩትን እውነተኛ ነገር ልንገራችሁ። ሰዎች የእግዚአብሔርን ቃል የሚወስዱበት አወሳሰድ ለ30 ፍሬ የሚሆን ለ60 ለ90 አመጋገባቸውና መንፈሳዊ ነገርን የሚያዩበት አስተያየታቸው ጸጋቸውን እንደሚያመለክት በጣም ነው ማምነው። ሰዎች በመዝሙራቸው አይደለም እኔ ማምነው። ሰዎች ሲጾሙ ሲጸልዩ አይደለም እኔ በበኩሌ ማየው። ወይ የእግዚአብሔርን ቃል ኮምፕሬንድ የሚያርጉበት የሚረዱበት መረዳት እኔ እንደሚገባኝ የእግዚአብሔርን ቃል በእግዚአብሔር ቃል ውስጥ የእግዚአብሔርን ሐሳብ የሚረዱበት መረዳት ነው የእግዚአብሔር ሰውነታቸው መለኪያ። ነቢይ፣ ሐዋርያ፣ ወንጌል ሰባኪ፣ አስተማሪ፣ እረኛ ሲሰጥ እግዚአብሔር በቃሉ በሚሰሩ ስራዎች የሚያገለግሉ አገልግሎቶችን እንጂ የሚያሳየን ሜካኒካል ቴክኒካል ነገር የሚሰራ ስራ የሚሰሩ አይደሉም። እነዚህ በእግዚአብሔር ቃል እግዚአብሔር የሰዎችን ህይወት ይሰራል። ክብር ለእግዚአብሔር ይሁን። ዛሬ ሰዎች ጦርነት የሚገጥሙት በቃል በንግግር በአስተሳሰብ እነዚህ ነገሮች ስናስብ ብዙ ሰዎች በአሁኑ ጊዜ ሳይኮሎጂካል የሆኑ ቃላቶች አሉ። ፖዘቲቭ ቲንኪንግ የሚባል ነገር አለ። በጎ ነገር ማሰብ፣ ደግ ነገር ማሰብ፣ ፍቅር አለ አይደለም። ፍቅር መቼም ማንም አይጣላው ነው። ከዚህ በፊት ነግሬያችሁ እንደሆነ አላቅም እና አንድ ቲቢኤን በሚባል የክርስቲያን ቴሌቪዥን ፕሮግራም ላይ አንድ አክተር ተጋብዛ በ1997 አንድ ሰው ቤት በእንግድነት ማሳችሁ ሴት ቁጭ ብለን ቴሌቪዥን ከፍቶ እናይ ነበረ እና ይጠይቃታል እቺን አክተር tell us about your spiritual experience ይላታል። you mean about this love ትላለች። yes of course this love ያለ ታውራል። jesus የለም፣ god የለም፣ የእግዚአብሔር ቃል የለም፣ መስቀሉ የለም፣ ያምላክ ምክር ያምላክ ሐሳብ የለም። this love what is she talking this love አያችሁት? የእግዚአብሔር ፈቃድ፣ የእግዚአብሔር ምክር፣ የእግዚአብሔር እውነት፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። የእግዚአብሔር ስም የተባረከ ይሁን። ስለዚህ በጣም አድርገን መጠንቀቅና ማስተዋል ያለብን ነገር ምንድን ነው? የእግዚአብሔርን ፈቃድ ማወቅ። ብዙ ሰው መጽሐፍ ቅዱስ ውስጥ በጣም የሚወደው መጽሐፍ ቅዱስ የትኛው ክፍል ነው? በጣም ብዙ ጊዜ የሚያነበው ነው። ሲቸግረው ሲተክዘው ቶሎ ዞሮ የሚሄደው የት ነው? አላችሁት እናንተ እኔ እንኳን አላልኩ ለምን እንደሆነ ታቃላችሁ ፋስት ፉድ ቦታ ነው ስፒሪቹዋል ፋስት ፉድ ምናገኝበት ነው ሰው ለለት ለት ችግሩ መጽናኛ ማግኘቱ አይደለም እግዚአብሔር በዘለቄታ ደረጃ በዘላለማዊ እቅዱና ፈቃዱ በእግዚአብሔር ምክር የተመከረ ህይወት ነው ጽኑ ህይወት በእግዚአብሔር ምክር በዘላለማዊ በእግዚአብሔር ምክር የተመከረ ህይወት ነው መልካም ህይወት የእግዚአብሔርን ፈቃድ ዓላማውን ማወቅ ነው ዕብራውያን መጽሐፍ ያጠናን ነው አሁን ባለነ ሮብሮብ የባይብል ስተዲ እምነታቸውን በሙሉ ብትመለከቱ ወደ ፍጻሜ ዘመን ነው የሚያዩት እግዚአብሔርን አመነው ታዘውት የኖሩትን ነገር የለት የለቱን ነገር አደም ወደ ፍጻሜ ዘመን ይመለከታሉ እግዚአብሔር ሊያደርግ ወዳለው ወደ ሩቅ ሐሳቡ ይመለከታሉ የዕብራዊ ጻፊ ሲናገር እነዚህ ሁሉ አመነው ሞቱ የተሰጣቸውንም የተስፋ ቃል አላገኙም ነገር ግን ከሩቅ ሆነው አዩትና ተሳለሙት ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም ለለት ለት ህይወቴ እግዚአብሔር በሰራልኝ መኪና በገዛ ቤት በገዛ ወይም ሌላ ሌላ ነገር ሹመት ባገኝ ደሞዝ ቢጨምር ይያልን ምንለው ነገር ውብ እኔን አምኖ ደሞዙ ተጨመረ በጣም ደስተኛ ነኝ በዚህ ሰው እምነት ሚል አይመስለኝም እኔ እግዚአብሔር ሌላው ያለውን ያጣ መከራ እየተቀበለ ባለበት ዓለም ውስጥ ስለ ክርስቶስ ሁሉን አጥተው በእስር ቤት የሚንገላቱ ወንድሞች እህቶች ባሉበት እኔ በመጮት ውስጥ ባገኘሁት ኑሮ በቃ ይሄ ልጅ አክሩቶኛል በሚኖረው ኑሮ አይልም እግዚአብሔር በሩቅ ዘመን እምነት እግዚአብሔር በእኛ ይከብራል ክብር ለእግዚአብሔር ይሄ ብዙ ጊዜ ወሰደብኝ እንግዲህ 16 ደቂቃ እግዚአብሔር ይመስገን ከዛ በላይ ነው ውድ የጌታ ልጆች የትንሣኤና የመስቀሉ ህብረተሰብ ስንመለከት እነዚህ እስራኤላውያኖች ሲና ተራራ ላይ መጥተው እግዚአብሔር ያን ሲገባላቸው ከዛ እኮ ከወጣችሁ በኋላ አይደንቲቲ ለውጥ አርጉ ዚጋላቸው ከአህዛብ ሁሉ የተመረጠ ርስት ናችሁ ለኔ እናንተ የንጉስ ካህናት ናችሁ ቅዱስ ህዝብ ናችሁ እኔ ያመጣኋችሁ ማርና ወተት ወደምታፈስ ምድርም እንደሆነ ብነግራችሁም በዚያች ምድር አድራሻችሁ እኔ ነኝ ወደ ራሴ ነው ያመጣኋችሁ አላቸው እግዚአብሔር ይህንን ነገር ነገራቸው ቃል ኪዳን ገባላቸው የእስራኤል ህዝብ የተለየ ህዝብ መሆኑን እንዲረዳ የግርዘት ስርዓትን እንዲጠብቁ አደረጋቸው ወደ ራሱ ያመጣቸው እግዚአብሔር ሊጠጋቸው የፈለገበትን ሁኔታ ሊያሳያቸው ብዙ ድካም ጉለት አላቸው ምን አደረገ ማደሪያ ሰሩልኝ አለ አዘጋጀላቸው ከቅዱስ አምላክ ጋር መኖር ከባድ ነው ንጉስ ዳዊት በጣም ስትራግል የሚያረግበት ነገር የሚፈራው ነገር ቢኖር ይሄንን እንደሆነ በመዝሙረ ዳዊት ላይ ማየት እንችላለን እጅግ በጣም ያስፈራል በእግዚአብሔር ፊት መኖር በመዝሙር 115 ላይ ብትመለከቱ አቤቱ በድንኳን ውስጥ ማን ያድራል ይላል ሊቀ ካህን አድርም እዛ ውስጥ ገብቶ ቅድስና ለእግዚአብሔር በሚል በእግዚአብሔር ትእዛዝ ግንባሩ ላይ ተጽፎ እግዚአብሔር የቀባው የሾመው የመረጠው ሊቀ ካህን እዛ ገብቶ ማደር አይችልም በተቀደሰው ተራራ ላይ ማን ይኖራል ይላል ንጉስ ዳዊት አንተ ያለህበት ቦታ ላይ ማን ነው የሚኖረው እነዚህን ነገሮች የሚያደርግ ይላል የሚናገራቸው ነገሮች በሙሉ ውድ ወገኖቼ በጠቅላላ ስታዩት በምድር ላይ ተመልከቷቸው ሰዎች ከሰው ጋራ ሲኖሩ የሚያሳዩትን የሞራል ህይወት እግዚአብሔርን በመፍራት የሚኖር ሰው ከሰው ጋራ የሚኖረውን ህይወት ነው የሚያሳየው ተመልከቱት በቅንነት የሚሄድ ጽድቅን የሚያደርግ በልቡም እውነት የሚናገር በአንደበቱ የማይሸነግል በባልንጀራው ላይ ክፋትን ማደርግ ዘመዶቹን የማይሰድብ ኃጢአተኛ በፊቱ የተናቀ እግዚአብሔርን የሚፈሩትን የሚያከብር ለባልንጀራው የሚምል የማይከዳም ገንዘቡን በአራጣ የማበድር በንጹህ ላይ መማለጃን የማይቀበል እንዴ የሚያደርግ ለዘላለም ምን አይሆንም? ክብር ለእግዚአብሔር ይሁን። የፈለገ ኃይማኖት የሚጠይቃቸውን ስርዓቶች ብትፈጽሙ ብንፈጽሙ ወገኖቼ እነዚህ ነገሮች ከጎደሉን እግዚአብሔር ጋር سنሄድ ሰው ከሰው ጋራ ያለውን ነገር እዚ ላይ ተቀለጡትን ብቻ እንኳን ወስደን ውስጣችን ይጨማደዳል፣ ህሊናችን ይቆማተራል፣ የገዛ ልቦናችን ይወቅሰናል፣ ፊታችን የበራ አይሆንም። እንዴት እግዚአብሔርን እናየዋለን? ከዚህ አምላክ ጋራ እንዲህ አለ የእስራኤል ህዝብ እጅግ ከባድ የሆነ የህይወት ድካም ጉለት ያላቸው እንደማናችንም ስጋ ያላቸው ሰዎች ስለነበሩ እግዚአብሔር በመካከላቸው ለማደር በህዝቡ ህይወት ውስጥ ያለውን ቁሻሻ በደል የሚያመጣውን ኪሳራ ከአምላክ ጋራ የማያኖረውን እንቅፋት ማስወገጃ ህግና ስርዓት ሰጣቸው። በቤተ መቅደሱ ወደ እግዚአብሔር ቤት ገና ሲገቡ መጀመሪያ የሚያዩት መሠዊያ ነው። ለኃጢአታቸው መሠዊያ ያቀርባሉ። ቀጥሎ የሚያዩት መታጠቢያ ነው የሚነጹበት። ከዛ በኋላ ነው ወደ እግዚአብሔር የሚገባው። ከዛ በኋላ ነው እግዚአብሔር ፊቱ የሚታየው። የእስራኤል ህዝብ ይህን ስርዓት ባይጠብቅ የቤቱን ስርዓት ባይጠብቅ እንዴት ኪሳራ እንደሚደርስበት ታሪካቸው ብዙ ትምህርት ያስተምረናል። ባለፈው ያሳየኋችሁ በልባቸው አልተገረዙ የኪዳን ህዝብ ያልሆኑ በስጋቸው አልተገረዙ ሰዎች ወደ እግዚአብሔር ቤተ መቅደስ ይገቡ ነበር። እስራኤል ሲስት ጣዖት ሲያመልክ በአካል ተገርዟል፣ በልቡ አልተገረዘም። የእግዚአብሔር ህዝብነት መንፈስ ወደ ራሱ ያመጣቸው የተመረጠ ርስት ያረጋቸው ቅዱስ ህዝብ ያረጋቸው እግዚአብሔርን ተረስተውታል። ቤተ መቅደስ ግን ይሄዳሉ። ልማድ ሆኗል ሃይማኖቱ። መስዋዕት ማምጣት ልማድ ሆኗል። ሰው ለማግኘት ነው የሚከደው። አንዳንዴ ለሶሻል ዳይናሚክስ ነው፣ ካልቸር ሆኗል። ከግብጽ ምድር ጀምሮ የሚከበረው ፋሲካ ልማድ ሆኗል፣ ካልቸር ነው። ፋሲካው ለጊዜ ይደረጋል። በየጊዜው በአመት አንድ ጊዜ የሚደረጉ በዓላቶች፣ በየወራቱ የሚከበሩት በዓላቶች ካልቸር ነው ይሄዳሉ። ቤተ መቅደስ እንደውም ለአንዳንድ ሰዎች ቢዝነስ ከፍቶላቸዋል እና ከረንሲ ኤክስቼንጅ ይደራረጋሉ። ሱቅ ተከፍቷል። ለመስዋዕት ከብቶች ይሸጣሉ፣ ወፎች ይሸጣሉ። ኦፖርቹኒቲ ከፍቶላቸዋል። በዚያ ቦታ አድራለው የተባለው እግዚአብሔር ኮምፕሊትሊ ተረስቷል። ባለፈው እንደተመለከትነው እግዚአብሔር በፊቱ የሚቆሙትንና በሰው ፊት የሚቆሙትን አገልጋዮቹን እንኳን የከፈለበትን ሁኔታ ተመልክተናል። በአዲስ ኪዳን በዚህ ቤተ ክርስቲያን ከመጀመሪያ ጀምሮ የነበራችሁ ሰዎች ታውቃላችሁ። በቅርብ ጊዜ ቪዥን አጀንዳ ሃርመኒ ስናደርግ ተናግረናል። በዚህ ቤተ ክርስቲያን በክርስቶስ መስቀል ላይ የተማከለ አገልግሎት ነው እናገለግለው ብለናል። you know why? የጌታ መስቀል በቤተ ክርስቲያን ውስጥ በግል ህይወታችን በጋራ ህይወት እንዲሰራ ካልተደረገ ቆሻሻችንን ምናጸዳበት ማጽጃ የለም። there is nothing። ዘረኝነት ቤተ ክርስቲያን ቢገባ ውድ ወገኖቼ ሰዎች በስጋዊ ባህሪያቸው የሚያመጧቸው ችግሮች ቤተክርስቲያን ቢመጡ ማስወገጃው መተዳደሪያ ደንብ አይደለም። ማስወገጃው ቤተክርስቲያን ተወስጃቸው ዲሲፕሊነሪ እርምጃዎች አይደሉም። መዳኛና መጽጃ መቀደሻችን የጌታ የኢየሱስ ክርስቶስ መስቀል ነው። ክብር ለእግዚአብሔር ይሁን። እስራኤላውያኖች የእግዚአብሔር ህዝብ እንዲሆኑ ወደ ራሱ ሲያመጣቸው የነገራቸው እንዳለ ሁሉ ጌታ ኢየሱስ እኔን የሚከተለኝ መስቀል የተሸከመ ብቻ ነው ብሏል። ይሄ ነገር ልንገራችሁ ብዙ ክርስቲያኖች በፕራክቲስ ፈጽሞ አያረጉትም። ይሄን ነገር የስበለው ገብቶናል ማይል የለም። መስቀል መሸከም ለደቀ መዝሙር ህይወት ወሳኝ መሆኑን የማያምን ሰው አለ? ለምንድነው መስቀል ተሸከሙ የሚለው ኢየሱስ? የመከራ ኩሌ ሊያረጋን ነው? ለምን ይመስላችኋል መስቀል ተሸከሙ የሚለው? እሱ ለመከተል እሱ የሚሄድበት ቦታ ተከትለ ነው ለመሄድ ክሪቲካሊ ወሳኝ ነው ብሎ ኢየሱስ ያስተማረው። መስቀሉን የማይሸከም ከኔ በኋላ ሊከተለኝ አይችልም አለ። ውድ ወገኖቼ አንድ ነገር ልንገራችሁ፣ ኢየሱስ የመከራ ኩሌ እንድንሆን አይደለም ይሄን ያለው። ቀደም ከትየት ሴት ጋር እየተጫወትን ነበር። የሚገርማችሁ አንድ ትልቅ ነገር ላስረዳችሁና ልንገራችሁ፣ እነዚህ ደቀ መዛሙርት መስቀሉን ባይሸከሙ የምስራቹን ወንጌል ለሚጠሏቸው ሰዎች መስበክ አይችሉ፣ ለሚያሳድዷቸው መስበክ አይችሉ። ኢየሱስ ያድናል ለሚሉት ለወገናቸው ላጋራቸው የኔ ለሚሉት እንጂ ለሌላው አይናገሩ። ቢያገለግሉ በተሰማቸው በወደዱት እነሱ በመረጡት ሚዛን ላይ ባስቀመጡት ነው። መስቀሉን ተሸከሙ የሚላቸው በራሳቸው ፈቃድ እንዳይሄዱ፣ በራሳቸው ፍላጎት እንዳይሄዱ፣ በራሳቸው ምኞት እንዳይሄዱ፣ ለወገኔ ይጠቅማል በሚል እኔም ፈልገው ይሄ ነው፣ እኔ ይሄንን እጠላለሁ፣ እኔ ይሄንን ወዳለሁ የሚል ነገር በደቀ መዝሙር አንደበት አይሰማም። የምንከተለው ጌታ አምሳ አለቃ መቶ አለቃ እንደሚባል ጌታ አይባልም። ጌታ የሚያንበረክክ ነው። ጌታ እንድንገዛለት የሚጠይቅ ነው። ክብር ለእግዚአብሔር ይሁን። ስለዚህ ይህንን ጌታ ለመከተል ደቀ መዝሙር የሆነ ሁሉ መስቀል መሸከም አለበት። ደቀ መዝሙር የሆነ ሁሉ መስቀል በትዳሬ፣ መስቀል በቤተ ክርስቲያን፣ መስቀል በስራ ቦታ፣ መስቀል በሁሉ ቦታ። እመኑኝ የምነግራችሁ የሹ በስራ ቦታ ብዙ ችግሮች ይገጥማታል። የተለያዩ ሰዎች በስራ ቦታቸው ይገጥማቸዋል። አንዳንድ ሰዎች በተለያየ ነገር በትዳራቸው ችግር ይገጥማል። በመስቀል መፍትሄ እንዳለ እናያለን ወገኖች። ሰዎች ክብራችሁን ሲነኩባችሁ፣ ሰዎች ጥቅማችሁን ሲነኩባችሁ፣ አንድ ወንድም በጣም መወደው ወንድም አለ። በሚሰራበት ቦታ ላይ ብልጥ የሆኑ ሰዎች የሰራውን እሱ በጣም ብዙ ድርሻ ያለውን እንዲያርገ እያሉ ሰዎች ይቀለጣጠፉበታል። የሚማረው የመስቀል ትምህርት በቤተ ክርስቲያን ልቡናውን ገዝቶታል። የእግዚአብሔር ቃል ማርኮታል። በጌታን የሚከተልበት የህይወት መርሆ በስራ ቦታ ላይ ገበታው እንኳን እንዲህ ያሉ ነገሮች ሲኖሩ መስቀል ተኮር የሆነ እይታ አለው እና በልቡናው እግዚአብሔርን እያሰበ ይሄንን እያስተናገደ ሲሄድ፣ እኔ ኤግዛጀሬት አድርጌ አይደለም መናገራቸው፣ ይሄ ወንድም አለ በህይወት ምናልባት ይሄን መልእክት ይሰማል፣ እውነተኛ ነገር ነው መናገራቸውና ስራዬ ቦታ ሲሄድ እየዘመርኩ ነው የምሄደው ይላል፣ እያመለኩ ነው የምሄደው ይላል። ፊታቸው አይጨፈገግም፣ በጥላቻ መንፈስ አትሞሉ። እዛ ይሰራል። አብረውት የሚሰሩት ሰዎች መስሪያ ቤቱ በተለያየ ሁኔታ ቅነሳ ሲያረግ ፋየር ያረጋቸዋል። እሱ ግን አለ ፋየር ያረጋቸዋል። አንድ ጊዜ አለቆቹ ይጋብዟቸው ምሳ አብረን ብላ ይላሉ። አንዳንድ ጊዜ ከበላ ያሉት አለቆች ዛሬ እንግዲህ ከሰዓት በኋላ ነጋ ትምጣ ሊለኝ ነው ብዬ እየፈራሁ ሄዳለሁ አለ። ነገር ግን you're doing a good job, we recognize what you're doing ይሉኛል። የሰራሁትን ስራ ማናሳያቸው ምላሴ አይደለም ስራዬ አይደለም። እግዚአብሔር ታሪካችሁ ማን ይሰራ? እግዚአብሔር ይስራው፣ ምላሳችን ይስራው። ክብራችሁን ከየት ታገኙት? በምላሳችሁ ታገኙት? ከሰው ታገኙት ወይስ ከእግዚአብሔር? መስቀሉን የማይሸከም ክርስቲያን ለራሱ ክብር ለራሱ ጥቅም ከቆመ የጌታን ክብር አያይም። ብትጾሙ ብትጸልዩ የእግዚአብሔር ሐሳብ አይጠመዘዝም። ሃንገር ስትራይክ ለመንግስት ሊሰራ ይችላል፣ ለእግዚአብሔር ግን አይሰራም። እግዚአብሔር የሰዎች ልጆች ሕይወት የሚሰራበት ምስጢሩ መስቀል የሆነበት ጉዳይ ብዙ ነው። ለምን እንደሆነ ታቃላችሁ? ውዴ ጌታ ልጆች ይሄ ትምርት መጽሐፍ ሊወጣው የሚችል ዑነት ነው። ሮሜ ምዕራፍ 6 ላይ ተመልከቱ። ትላንትና በሬዲዮ አስተማርኩትን ትምርት እንደው ለአንድ ሳምንት አለን አዳምጡት። በጌታ ስም ለለምናችሁ በጣም ይረዳችኋል። ከዚህ ትምርት ጋር አብሮ ሄዳል። እንደዚህ ይላል ያምላካችን ቃል ቁጥር 6 ላይ ከእንግዲህ ወዲያ በሉስቲ ለኃጢአት እንዳንገዛ ምንድን ነው የሚለው? ለኃጢአት እንዳንገዛ ኃጢአት እንዳይገዛን እንዳይቆጣጠረን ባሪያ እንዳንሆን የኃጢአት አገልጋይ እንዳንሆን እንዳንገዛ ምን አደረገ? መፍትሄው ምንድን ነው? አስተማረን መከረን አይለም። ምን አደረገ ይላል? ምን አደረገ? የኃጢአት ሥጋ ምን ያረግ ዘንድ? ይሻር ዘንድ። ምን ሆነ? አሮጌው ሰዋችን ከእርሱ ጋር እንደተሰቀለ የክርስቶስን መስቀል ደቀ መዝሙር ሆኖ ለመኖር ብቻ አይደለም ምን ፈልገው? ኃጢአትን እንዳይገዛንም የሆነ ሕይወት ለመኖር ከፈለግን የጌታ መስቀል እጅግ አስፈላጊ ነው። አሮጌው ሰዋችን ስለ አሮጌው ሰው ብዙ ጊዜ ሳስተምር አሮጌው ሰው በቃ ከእኔ እዚህ ነኝ ያለው አንድ አሮጌ ሰው የሚባል እዛ ስላለ ምናወራ እንዳይመስላችሁ። ሰዋችን ባሉስቲ ወደ ራሳችሁ አስጠጉት። ሰዋችን አሮጌው ሰው ማለት የእግዚአብሔርን ቃል ሳጠና የተረዳሁት የገባኝና የተገለጠልኝ ነገር ሰው ያለ እግዚአብሔር ያለ መንፈስ ቅዱስ ያለ ጌታ ኢየሱስ በራሱ ለራሱ የሚኖረውን ፈጥራዊ ባህሪና ማንነትን ያሳያል። ሰው በፈለገው አይነት መንገድ ይሁን ያለ እግዚአብሔር ያለ መንፈስ ቅዱስ በራሱ በሚኖርበት ጊዜ ምን አይነት ኑሮ ሊኖር እንደሚችል መስበክ ያስፈልግም። ዓለምን ማየት ነው፣ ሰውን ማየት ነው። ስለዚህ እግዚአብሔር እኛን ከኃጢአት ያዳነን በጌታ በኢየሱስ ክርስቶስ ስም በፍጹም ትህትና እየለመንኩ ነግራችኋለሁ። እግዚአብሔር እኛን ከኃጢአት ያዳነን ለምን እንደሆነ ማወቅ አለብን። እንዴት እንደሆነ ከኃጢአት የዳነው በሞት ነው፣ በሞት ነው። ጌታ ኢየሱስ ክርስቶስ የኛ ኃጢአት የተሸከመው የሰራው ኃጢአት የሌለው ጌታ ኃጢአታችንን ተሸክሞ የኛን ሰው ባህሪ ገንዘቡ አድርጎ ተሸክሞ ሞተልን። የሰራው ኃጢአት የለም፣ በእኛ ኃጢአት ምክንያት ነው የሞተው። ኢየሱስ ክርስቶስ እንደሞተው አይነት ሞት ከሰው ልጆች መካከል የሞተ አንድም ሰው የለም። ማንም ሊሞት አይችልም። ያለ ኃጢአት የሆነ ሞት ነው የሞተው። የኛን ኃጢአት ተሸክሞ ነው የሞተው። ትንሣኤ ሊገኝ የተቻለው የክርስቶስ ሞት ዩኒክ ሞት ስለሆነ ነው። በጌታ ስም እለምናችኋለሁ አስተውሉና አዳምጡ። ዩኒክ ሞት ነው። ጳውሎስ እንኳን በሞቱ እንድመስለው እመኛለሁ ያለው ነው። የተመኘው ሞት ነው፣ የማይገኝ ሞት ነው። ጌታ ኢየሱስ ክርስቶስ በሞተው ሞት ነው ሕይወት የተገኘው። ናው ይሄን በደንበኛ ከተረዳን ይሄ ሞት የጌታ ኢየሱስ ክርስቶስ ሞት ዩኒክ የሆነበት ምክንያትን ምስጢሩን ማወቅ አለባችሁ። ጌታ ኢየሱስ ኃጢአታችንን ተሸክሞ የሞተው ሞት ለኃጢአት የሞተበት ሞት ነው። ለኃጢአት በሉስቲ ምዕራፍ 6 ቁጥር 10 መሞትን በሉ አንድ ጊዜ ፈጽሞ ለኃጢአት ሞቷልና። ለኃጢአት መሞት ማለት ኃጢአት ላያገኘው የሞተ ሰው ነው። የቱንም ያህል ብንወዳቸው ዘመዶቻችን ሲሞቱ ልናገኛቸው እንደማንችል ሁሉ ብንጮ ብንጣራ በፈለገ ብናረግ እንደማናገኛቸው ለኃጢአት የሞተ ሰው ኃጢአት አያገኘው። ኃጢአት የሚሰራው ባልሞተ ሰው ብቻ ነው ማለት ነው። ጆሮ ያለው ይስማ። ኃጢአት የሚሰራው በህይወት ባለ ሰው ብቻ ነው። ጆሮ ያለው ይስማ። ጌታ ኢየሱስ ክርስቶስ የሰው ልጆችን ባህሪ ከኃጢአት የለየው ሲያድነን የለየው በሞት ነው። እሱ ለኃጢአት የሞተበት ሞት ሁለተኛ ኃጢአት ላገኘን በሚችል ሁኔታ በሞት አለያየን። በሞቱ ብቻ ነገሩ አልተወሰነም። እሱ ለኃጢአት እንደሞተ ማንም ስለማይሞት የሱ ሞት የመስዋዕትነት ሞት ስለሆነ በእኛ ኃጢአት ምክንያት የሞተው ስለሆነ ትንሣኤን ለሰው ባህሪ አሰጠ። ክብር ለእግዚአብሔር ይሁን። ይሄ ሞት መስቀል ብለን የምንለው መስቀል ተሸከሙ ማለት ይሄን ሞት መሞት ነው። ቅርጽ መሸከም አይደለም። እንጨት መስራት አይደለም። በወርቅ የተሰራ መስቀል መውደድ አይደለም። እሱማ ጉትቻም ጌጥም ይሆናል። ውድ ወገኖቼ መስቀል መሸከም ማለት ይሄንን ሞት ማለት ነው። ይሄን ሞት ማለት ነው። ይሄ ሞት ምን እንደሆነ ክርስቲያን ማስተውል ክርስቲያን ይሄን ተምሮ በጣም ግንገርም ትምህርት ተማርኩ ብትሉ አትጠቀሙ። ይሄ ሞት ሊጠጋን ይገባል። ሊገባን ይገባል። በተለያየ አይነት በጥቅማችን በጉዳታችን በማግኘት በከፍታችን በዝቅታችን ሁሉ በዚህ ሞት ኃይል ስር መሆን ያለበት እኔነታችን ሁሌ እዛ ውስጥ መግባት አለበት። እዛ ያልከተታችሁት ነገር ሁሉ የፈለገ ስም ስጡት፣ የፈለገ ቦታ ስጡት፣ ትንሣኤ ሕይወት በሕይወታችሁ አይሰራም። የትንሣኤ ሕይወት በለቅሶ በእንባ በጩኸት በጾም በጸሎት በፍጹም አይሰራም። የትንሣኤ ሕይወት የክርስቶስ ሞት ውጤት ነው። እግዚአብሔር ይሄን እንድናስተውል ይርዳን። ፌር ነው እንደዚህ መሆኔ? ይሄ ፌር ነው እንዴ? ስለ መስቀል ሰዎች በከፍታም በዝቅታም በሕይወታቸው በሚገጥማቸው ነገር ሁሉ መስቀል ሲነገር ፌር ነው ይላሉ። Is it fair for Jesus to die? ለምን ከጠየቀን በደንብ አንጠይቅም? Is it fair for Jesus to die? ፌር ነው ኢየሱስ ሊሞት? I invite you The Passion for Christ የሚለውን ፊልም ተመልከቱት። Is it fair? ያን ሁሉ ስቃይ ኢየሱስ ሊሰቃይ ብታምኑም ባታምኑም የምንሸከመው መስቀል የኢየሱስ ሞት ያ የኢየሱስ ስቃይ ነው። ጳውሎስ ይሄንን መሆን አልቻለም። Are you willing to die? አይኛ እንደዚህ ከባድ ትምርት ነው። በጣም ጥሩ ትምርት ነው ግን ከባድ ነው አይደለም? ዛሬ ፓስተር ያስተማረው በጣም ከባድ ትምርት ነው። ከባድ ነው። ሞቶ የተነሳውን ኢየሱስን የት ነው የምታገኙት? Tell me where are you going to find him? አይኔ እንዳቅም ያገኘዋለሁ። እሱ ዳጎን ነው የሰራችሁ ጣዖት ነው። ኢየሱስ አይደለም። ኢየሱስ ትንሣኤና ሕይወት ነው። ማንም መስቀሉን የማይሸከም ከጌታ በኋላ ሊሄድ አይችልም። ብታምኑም ባታምኑም በቤተ ክርስቲያን ውስጥ ሶሻል ላቭ አለ፣ ፍሬንድሺፕ ላቭ አለ፣ ፋሚሊ ላቭ አለ፣ ክሊክሽ የሆነ የግሩፕ ላቭ አለ። ዲቫይን ላቭ በትንሣኤ ሕይወት ኃይል የሚሠራ ነው። የመለኮት ፍቅር ሰማያዊ ነው። በሰማያዊ ፍቅር የሚወድ ሰው የለም። ብዙ ፍቅር ፍትወት አለው። ብዙ ፍቅር ቅዱስ አይደለም፣ ንጹሕ አይደለም። በጥቅም ላይ የተመሠረተ እንካ በንካ የሆነ መካካስ ያለበት ስጋዊ ቁልምጫና ማጣፈጫ ቃላቶች ያጀቡት እነተኛ መንፈሳዊነት የማይታይበት ነው። ሰማያዊ ፍቅር የመስቀል ውጤት የሆነ ፍቅር ግን ንጹህ ነው፣ ቅዱስ ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ መሞት ለኃጢአት አንድ ጊዜ ሞቷልና በሕይወት መኖርን ግን ለማን ይኖራል? በመስቀሉ የተዳኘ ክርስቲያን፣ የጌታ የኢየሱስን መስቀል የተሸከመ ክርስቲያን፣ ከጌታ ከኢየሱስ ክርስቶስ ሞት ጋር የተባበረ ክርስቲያን። እኔ ይህንን እንደዚህ ሳስተምራችሁ ለኔ ለዚህ ቤተ ክርስቲያን እንዲሆን ነው ብላችሁ የምትሉ ከሆነ አጋንንት አለባችሁ። ገስጹ እንጂ ይህን ትምህርት ለማረም አትሞክሩ። This is the only gospel. ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ክርስቶስ መስቀሉ ጋር መጥቼ መስቀሉ ሊሰራ የሚችላቸውን ሁሉ ነገሮች እንዲሰራ ጳውሎስ እንደተመኘው እስኪሆን ድረስ ምንገፋው ወደዛ ነው። ወደ ክርስቶስ ፍጹም ሙላት ያለ መስቀሉ ልንደርስ አንችልም። አቋራጭ መንገድ የተቀደደ መሽሎኪያ ቦታ የለም የለም የለም። መስቀል የማይሸከም ክርስቲያን መንፈሳዊ አይሆን፣ ስጋዊ ነው። መስቀል የማይሸከም ክርስቲያን ውድ ወገኖቼ መንፈሳዊ ህይወቱ ምንም ነገር ሊለውጠው አይችልም። ምንም ነገር ሊለውጠው አይችልም። እያንዳንዳችን በልባችን ውስጥ እስኪ እንጸልይ። በሥራ ቦታችሁ ሊሆን ይችላል። እኔ ብዙ ጊዜ ለሰዎች እነግራቸዋለሁ። አንዳንድ ጊዜ ሰዎች ስመክራቸው ይሄ ነገር ጌታ ካንተ የሚፈልገው ነገር ያለ ይመስልሃል ወይስ የሰይጣን እጅ ነው ወይስ እንቆቅልሽ ሆነ ሚስትሪ ነው እስኪ ጠይቅ ጌታን ላቸዋለሁ። እስኪውነቱን በእግዚአብሔር ፊት እንተሳሰብ። የእስራኤል አምላክ ልዑል እግዚአብሔር ምስክር ነው። ጉዳዩ ራስን የመካድ እንደሆነ ነው ብዙ ሰዎች የሚረዱት። የመስቀሉ ህብረተሰብ ወደ ራሱ ያመጣን የናዝሬቱ ኢየሱስ ከመስቀል በኋላ በትንሣኤ ክልል ያለ ጌታ ነው። የሚከተለኝ እስራኤል ከግብጽ እንደወጣ በእግሩ ተራምዶ ከነአን እንኳን ማር መታፈስለት ወተት መታፈስለት አልሆነም። ወደ እግዚአብሔር የመጣ ነው ወተት የፈሰሰለት። ወደ እግዚአብሔር የተጠጋ ነው ማር የፈሰሰለት። በእግሩ ተራምዶ ከግብጽ ምድር ከነአን የገባ አይደለም በረከት ያገኘው። እናንተም የኔን መስቀል ተሸክማችሁ ነው እኔን መታገኙት። ሞቴ በማይሰራበት ቦታ አንገናኝም። ይሄ ከባድ ትምህርት ነው አይደለም? ከባድ የሚሆነው ኢየሱስ ባይነሳ ነበር። ኢየሱስ ተነስተዋል። የጌቶች ጌታ ሆኗል። የነገስታት ንጉስ ሆኗል። ባይነሳ ኖሮ ከባድ ነው። ባይነሳ ኖሮ የመከራ ኩሊነን። ነገር ግን በሰማይ በምድር ሁሉ ስልጣን የተሰጠው ነው። የሚጎዳን አንዳች እንዳይኖር ሁሉን ያሸነፈ ነው። ለኪሳራችን የሚሆን ነገር በእኛ ላይ ለመስራት የሚችል ሲኦል የለም፣ አጋንንት የለም፣ ሰይጣን የለም፣ ኃጢአት የለም። ያለው ቢሆን የሚመጣው ቢሆን በጌታችን በኢየሱስ ክርስቶስ ካለ ፍቅር ሊለየን ፈጽሞ አይችልም። ኢየሱስ ሞቶ ተነስተዋል። ኃይል አለው። በክብር ኃይሉ እንድናገኘው ከፈለግን ዛሬ ዙሪያችንን የሚጮህብን እኛ አለ አይደለም፣ በልህ እንድንሞላ፣ በቁጭት እንድንሞላ፣ ሰው እንደሚያረገው እንድናደርግ፣ ሰው እንደሚሆነው እንድንሆን፣ ከነሽና ከነሽና ካኪ ዘራፍ የሚያሰኘን የጌታ ኢየሱስን መስቀል በመሸከም ብንሄድ እናምራለን፣ እንወዛለን። ክብሩን በላያችን ላይ ያደርጋል። አይ የለም እኔ እንደዚህ በተዋረድኩበት ቦታ ካሰኝ ብትሉት ጸጋ በመንፈስ እንጂ ለስጋ አይደረብም። የእግዚአብሔር ጸጋ ከመንፈሳችሁ ጋር ይሁን ነው የሚለው፣ ከስጋችሁ ጋር ይሁን አይልም። የመስቀሉ ህብረተሰብ የትንሣኤ ህይወት ኃይል ህይወታችን ይሆንን የጌታን መስቀል መሸከምን ማወቅ አለብን። ክብር ለእግዚአብሔር ይሁን። መሞትን አንድ ጊዜ ፈጽሞ ሞቷል፣ ለኃጢአት ሞቷል። በህይወት መኖርን ግን ለማን ይኖራል? ለማን ይኖራል? ለእግዚአብሔር ይኖራል። ክርስትና ለእግዚአብሔር መኖር ነው። በጣም ብዙ ሰው ስለራሱ የእኔነት ድምጽ ሲያሰማ ያልሞተ የሰው ያሮጌው ሰው ድምጽ ነው የሚሰማው። ስለዚህ እነዚህ ነገሮቻችን ሞቱን ምን ሸከመው እንደ ከተባት አይደለም። ሞቱን ምን ሸከመው እለተለት ነው። ምን ግዜም የኢየሱስ ክርስቶስ የትንሳኤው ህይወት ኃይል በህይወታችን የሚሰራው ሞቱ በሰራበት ቦታ ብቻ ነው። ክብር ለእግዚአብሔር ይሁን። በጣም ብዙ ሰዎች በጣም የሚቸገሩት ሁላችንም እንቸገረው። እኔ በጣም በዚህ ብዙ ስትራግል አድርጌያለሁ። እውነቴን ነው የምነግራችሁ፣ በጣም ብዙ ስትራግል አድርጌያለሁ። አንዳንዱ ነገር ቴ በየበቃ በፍጹም እንደ እውነቱን ነገሩን ስመለከተው እንደ ይሄ ትክክል አይደለም ማለት። ውድ ወገኖቼ right and wrong አይደለም ጉዳዩ። በልቦናችን ከእግዚአብሔር ጋር ነው መነጋገር። ሰው አይደለም መስቀል የሚያሸክማችሁ። ሰርከምስታንስ መስቀል ሊያመጣል ይችላል፣ መሸከም ግን የምርጫ ጉዳይ ነው። ስንሸከም እግዚአብሔር ለልቦናችን ይናገረናል። ለልቦናችሁ ሳይናገራችሁ ሳታስተውሉ ቤተክርስቲያን መስቀል አታሸክማችሁ፣ ማገልጋዮች አሸክሟችሁ። ሁላችን በመርጫ ነው መስቀሉን እንሸከመው። ምርጫ መኖር አለበት። አለበለዚያ ምንድነው? መከራ ነው። መከራ የመከራ ኩሊ ነው የምንሆነው። መስቀሉን የሚሸከሙ ሁልጊዜ መሰው ያላቸው ጌታ ሆይ ላንተ ስል ባንተ ህይወት ለመኖር ስል ያንተ ፈቃድ በኔ ህይወት እንዲሆን ስል የቱንም ያህል ያለሁበት ሁኔታ ኮንትራዲክት ቢያረግ ለህሊና ያልመች ሁሉ ብሎ ቢል መስቀል ጋር መጥቼ ማጣው ነገር የለም። ኢየሱስ ይከብራል። ክብር ለእግዚአብሔር ይሁን። ኢየሱስ ይከብራል። ጌታ አይደለም? ጌታ ነው። ክብር ለእግዚአብሔር ይሁን። በእግዚአብሔር ስም ለምናችሁ ቤተክርስቲያን እንደዚህ ባለ ሁኔታ እስከዛሬ በመታቆት ሁኔታ ቤተክርስቲያንን እንዲው የመጣን መዝሙር ዘምረን አምልከን ሃሌሉያ ብለን ወደ ክርስቶስ ሙላት እንደማንደርስ ማወቅ አለባችሁ። እኔ በበኩሌ የገባኝ ይሄን ዲያለ አይነት ትምህርት በቤተክርስቲያን በመሰልጠን የእግዚአብሔር ህዝብ ፍትሁን የሚያጨማድደው የስጋን የኃጢያትን የሰይጣንን ነገር የመስቀሉ ቃል እየገፈፈልን በሞቱ ኃይል ውስጥ የሚገባው የገባ ኢየሱስ ጌታ በሙላት በእኛ ይታያል። እኔ እንዲያለ ሪቫይቫል ነው መጣማው መጸልየው። If you want እግዚአብሔር እንዲጎበኘን የሰዎችን ፐርሰናል ላይፍ የስጋ በሽታቸውን ከሚፈውስ ችግር ይልቅ በመስቀሉ ኃይል የሚመጣውን ለበረከት የሚያበቃን ነገር የሚያመጣ ሪቫይቫልን እንጠማ እንራብ። በስጋችሁ ላይ የሚደረግ ታምር አንድ ትል የሚራመደውን እርምጃ የሚያህል መንፈሳዊ ህይወታችሁን አራምድም። አንድ ትል የሚራመደውን ያህል አትራመዱ። ስለናንተ ስለ ዘመዶቻችሁ ስለ ልጆቻችሁ ስለ ስራችሁ ስለ ኑሯችሁ የሚነገር ነገር አንድ ትል የሚራመደውን እርምጃ ያህል ወደፊት አራምድም። መንፈሳዊ ህይወታችን የሚያምረው በኢየሱስ ስንሞላ ነው። እውነተኛ ሚስጥር ልንገራችሁ። ብዙ የእግዚአብሔር ሰዎች የሚለማመዱትን በግላችሁ ማንም ባይተባበራችሁ ማንም ኑሯችሁን ባያቅ በግላችሁ ኢየሱስ ክርስቶስን የጋበዝከኝን መስቀልን ተሸክሜ እንድከተል ያደረከውን መንገድ እመርጠዋለሁ። እለት እለት እርዳኝ ጌታዬ እንዳስተውል የኔ ህይወት መስቀልን ተሸክሞ የመራመድ ህይወት ይሆንልኝ። የሞት ኃይል በፈለከው ሁኔታ እስኪ ይምጣ ያላችሁ የጸለያችሁ ሄዱ በመለኮታዊ ምን ቸገረኝነት ይሞላችኋል። ማንንም ምን ማረጋችሁ ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የመስቀሉ ህብረተሰብ የትንሳኤ ህብረተሰብ ነው። የመስቀሉ ህብረተሰብ መስቀሉ ውስጥ አልፎ ነው የሚመጣው። እስራኤል በባህር ውስጥ እንዳለፈ በክርስቶስ ሞት ውስጥ ነው አልፈን የትንሳኤ ልጆች ምን ነው የትንሳኤው ህይወት ኃይል በመካከላችን እንዲሰራ ውድ ወገኖቼ በጣም ብዙ መልካም የሆነ ነገር በቤተ ክርስቲያን እንዲሆን የሚረዳን ኃይልና ጸጋ ይገለጣል። ኢየሱስ ኃጢአት ያመጣውን ክፉ ብድራት ሁሉ በሰው ሰውነት ባህሪና ጠባይ ላይ በዚህ ዓለም ላይ ኃጢአት ያመጣውን ጉዳት ሁሉ የዋጠ ትንሣኤ ነው የኢየሱስ ትንሣኤ። የወደፊቱን የዘላለም ክብር ወደ ብርሃን አውጥቷል ኢየሱስ። የዘላለም ስሙ ለዘላለም ብሩክ ይሁን። አንድ ነገር ልንገራችሁ፣ በግል ህይወታችሁ እግዚአብሔር በዚህ ባስተማርከኝ እውነት እራመዳለሁ ብትሉ አትከስሩ። እስቲ በጓዳችሁ መስቀሉን አስተናግዱት። እስቲ በልባችሁ መስቀሉን አስተናግዱት። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። መስቀሉ ልዩ ነው። አንድ ምስጢር እንዳትረሱ፣ ለኃጢአት መሞት እና ለእግዚአብሔር መኖር የተነጻጸሩበትን መነጻጸር እንዳትረሱ። ለኃጢአት መሞት ብዙ ሰው ለሞራል ኃጢአት በሰው ፊት ለሚያሳፍረን አስከስሶ እስር ቤት ለሚከተን ትዳራችንን ወይም ስራችንን ለሚያሳጣን ኃጢአት መሞት ነው የሚያስበው ሰው አይደለም። ዓላማው ከተፈጠርንበት ዓላማ የወጣውን የሰው ኑሮ ሁሉ የሚጠቀልል ቃል ነው እዚህ ውስጥ ያለው። ከእግዚአብሔር ከተፈጠርንበት ዓላማ ወጥተን የምንኖርበትን እንደ በጎች የተቀበዘበዝንበትን ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። ከዛስ እግዚአብሔር የሁላችንንም በደል በርሱ ላይ አኖረ። የተቀበዘበዙ በጎችን በደል ነው ያኖረበት። የገዛ መንገዳችሁን ተከትላችሁ የምትሄዱበት ሁሉ መቀበዝበዝ ነው። ጌታ የተሸከመው ያንን ነው። ስለዚህ ለኃጢአት መሞት የሚለው ነገር ሰው ለራሱ የሚኖረውን ኑሮ ሁሉ ይጠቀልላል። ለዚህ ነው መስቀሉን መሸከም ራስን መካድ የሚል ነገር ጋር የሚያዘው። ራስን ከመካድ ጋር የሚያዘው። እግዚአብሔር ስም የተባረከ ይሁን። ሰው ራሱን ሲክድ ለእግዚአብሔር መኖርን ይኖራል። በተወሰነ ጊዜ እግዚአብሔር ማገልገላችን በገንዘባችንም ባለን ነገር ሁሉ ለጌታ ብላችሁ የምታረጉት ነገር ራስን መካድ በሌለበት ለእግዚአብሔር መኖር በሌለበት ለእግዚአብሔር የሚደረግ ገንዘብ መስጠት፣ ለእግዚአብሔር የሚደረግ ይሄን ማድረግ መስጠት ማለት እነዚህ ነገሮች እኔ ለእግዚአብሔር ካልኖርኩኝ ለኃጢአት አልሞትኩም። ኃጢአት ይመጣል። ለዚህ ነው ብዙ ክርስቲያኖች እየተማሩ እግዚአብሔር የሚያስተምራቸውን ነገር በደስታ እየተቀበሉ ከውስጣቸው ለራሳቸው ሲኖሩ የሚመጣ እሾክ የሆነ ነገር ይወጣል። የተማሩትን ነገር የሚያንቅ የሚያስጥላቸው እሾክ ይመጣል። ያ ነገር ያንቃል። ምድራዊ ምኞት፣ ስጋዊ ምኞት ለራሳቸው ነገር ይነሳሳል። ጠበኛ ጦረኛ ያረጋቸዋል። ይህንን ዓለም በመውደድ በስጋዊ ፍቅር ይለከፋሉ። ከዚህ የተነሳ የእግዚአብሔር ቃል አድግም እንቃርጎ ይዘዋል። የእግዚአብሔርን ቃል ወደፊት መራመድ አይቻልም። ለራሱ ግን የማይኖር ክርስቲያን ከሆነ ግን እኔ ልንገራችሁ፣ አንድ ጊዜ ለመሆኑ ለትዳር ምንድን ነው ክራይቴሪያ ይሉኝ ነበር ብዙ ጊዜ ሰዎች። እኔ ምንም ክራይቴሪያ የለኝም። ዶንዴ አንድ ነገር ሲሪየስ መሆነው ማግኘትም አለማግኘትም ዲፍረንስ በሌለ ሁኔታ መኖር ነው የማምነው። እኔ ሲኖረኝ ለተጠራውበት ጥሪ የተሰጠኝ ነገር ነው። ሳይኖረኝ ሃሌሉያ እግዚአብሔርን የሚወስድብኝ የለም። ባለቤቴ ቫልዩ ሲስተሟ ለዚህ የሚመች መሆን አለባት። ቢኖረኝም ባይኖረኝም ማተር አያረግም። ነገ እስር ቤት ከጌታ ጥሪ የተነሳ እንደምገባ አምናለሁ። ነገ እግዚአብሔር አሁን ካለውበት ቦታ ያነሰ ቦታ ሊከተኝ እንደሚችል አምናለሁ። ሃሌሉያ እኔ የምኖረው በእግዚአብሔር ፈቃድ ውስጥ እንጂ ማቴሪያል ነገሮች ዙሪያዬን ባሉ ነገሮች አላምንም። እውነተኛ ነገር ነው ከልብ ያለው መነግራችሁ። ያለው ነገር ሁሉ እግዚአብሔር እንዳውኖ ነፋስ ጥርግ አርጎ ቆሰደው ይውሰደው ለዘላለም። እንዴ አትንካው ጌታ በኢየሱስ ክርስቶስ መረረረ ምለው ነገር የለም። የሚያባንነኝ ነገር የለም። የምኖረው ለእግዚአብሔር መኖሩን ብቻ ነው ማወቅም ፈልገው። ውድ ወገኖቼ በእግዚአብሔር መኖር ለጌታ መኖር በጌታ ለጌታ መኖር ምስጢሩን ማወቅ አለብን። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ህይወት እንድንኖር እየተማጸንን ስንኖር ይሄ ስጋችን አለ። ንጹሆች አይደለንም፣ ፍጹሞች አይደለንም። ኃጢአት የለብንም ብንል ራሳችን እናስታለን። ድካማችንን ጉድለታችንን ሊያነጻልን የሚችል በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የኢየሱስ ደም አለ። የኢየሱስ ደም አለ። በብርሃን ሊኖሩ ለወደዱ ለትንሳኤ ልጆች ደሙ ይሰራል። ደሙ አክቲቭ ነው እዛ ቦታ ላይ። ሃሌሉያ። የተሻለውን ይናገራል። ልጄ የሚቸገርበትን ስጋ አስወግጄለታለሁ ይላል። የሰራውን የማጥብበት ደም አፍስሼለታለሁ። ይሄ ስጋ ከላው ላይ ባለመነሳቱ የሚጎሉትን ነገሮች ሁሉ I will take care of it ይላል። ክብር ለእግዚአብሔር ይሁን። ለምን ይህን ስጋ አብሮን ተወ? ለምን ይተዋል? ካዳነን ለምን ሙልጭ አርጎ እንደተቀበልን ወዲያውኑ ቆዳችንን ገፎ ሰውነታችን ሁሉ ሰማያዊ ለምን አያረግም? ይችላል። ነገር ግን ይህንንም እንኳን ሆኖ አልማር ያልነው ነገር አለ። ሊያስተምረን የሚወደውም እንደሆን ተመልከቱ። ደህንነት በባህሪው በእግዚአብሔር ስም ለለመናችሁ በደንበኛ በልቦናችሁ የናኖሩት። መዳን በባህሪው ሰውን ከትምክህተኛነት የማዳን ተልእኮ አለው። ትምክህት የሚባል ነገር በክርስትና ውስጥ ቦታ የለውም። ሰዎች ስለ ባህሪያቸው፣ ሰዎች ስለ ሀብታቸው፣ ሰዎች ስለ ዘራቸው፣ ሰዎች ስለ ማንነታቸው ትምክህት ሲኖር እግዚአብሔር ክብሩን አሳርፍባቸው። ትምክህት ጥሩ አይደለም። የሚመካ በእግዚአብሔር ይመካ ተብሎ የተጻፈውን ተግባራዊ ለማድረግ ነው የዳነው። ሃሌሉያ። የእግዚአብሔር ቃል ሾ አይነቀ ወገኖች ይወሰዱት። የሚመካ በእግዚአብሔር ይመካ የሚለውን ተግባራዊ ለማድረግ ነው የዳነው። ይሄን እንዲሆንልን ላንተ ጽድቅ ኢየሱስ ነው። እኔስ እሱን ካልፈለከ ራስን ልበስ ነው የሚለው። ለአንተ ቅድስና ኢየሱስ ነው። እኔስ እስተዛሬ ኖርኩት እንደ ብዙ ኮ ሞክር ያለው ያንተን ከፈለክ እሱ ካንተ ጋር አይደረብም። ቅድስና ኢየሱስ፣ ጽድቄ ኢየሱስ፣ የክብር ልብሴ ኢየሱስ፣ ህይወቴ ኢየሱስ፣ ምግቤ ኢየሱስ፣ መጠጤ ኢየሱስ። እኔ ኮ ብዙ ያደግኩኝ የበሰልኩኝ ስር የሰደድኩኝ ክርስቲያን ነኝ። ወደሱ ስር ካልሰደድክ ወደ ራስህ የሰደድከው ስር ስር ከሆነ እድገትህ ጉድ ላክ። ወደሱ ጋር አትገባም። ወደሱ ስር የሰደዱ ሁሉ ራሳቸውን ምን ያረጋሉ? ከራሳቸው እየተገላገሉ ነው የሚሄዱት፣ እያነሱ ነው የሚሄዱት። የልብ ግርዛት ይሄ ነው። የቤቱ ስርዓት በእግዚአብሔር ቤት የሚኖር የትንሣኤ ህብረተሰብ ልቡ የሚገረዝበት መገረዣው የመስቀሉ ቃል ይሄ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ተመልከቱት ቁጥር 7። ነገር ግን ያይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይላል። ይህ መዝገብ በሸክላቃ ውስጥ አለ። ይሄ ስጋችን ዛሬ እዚህ አለ። ለምን እንደሆነ ይሄን ያረጋው? ይሄ ስጋ በዚህ ውስጥ አለ። ሰውነታችን ጋር አብሮ አለ። መንፈሳዊ ነገራችንም ስጋዊ ነገራችን አብሮ ተያይዟል። ለምንድን ነው እግዚአብሔር ይሄን ያደረገው? ይሄን ደካማ ስጋ ይሄን የከበረ በክርስቶስ ትንሳኤ በቃል ሊገለጥ የማይችል ነገር የሚሆን ደህንነት ተገኝቶ ሞት ተውጦ ትንሳኤና ሙታንን ወገኖች ኢየሱስ ክርስቶስ ከሙታን ትንሳኤ ያመጣውን የክብር ትንሳኤን አሳይቶ ሁሉ ተደርጎ እንዴት ይሄ ስጋ እንደዚህ ይኖራል? ይሄም ይኖርበት ምክንያት ይላል የኃይሉ ታላቅነት ከኛ እንዳይሆን ነው ይላል። ምን ጊዜም ክርስቲያኖች ከራሳችን ጋራ የምናያያዛቸው ነገሮች ሁሉ ከጌታ ነገር ያራርቀናል። ምን ጊዜም ክርስቲያን ስለራሱ ምንም ጊዜ ቢሆን የጌታ ነገርን ነው የሚፈልገው እንጂ የራሱን ነገር አይፈልግም። እግዚአብሔር የተመሰገነ ይሁን። ስለዚህ በሸክላቃ ውስጥ መዝገቡን ሀብቱን ባለጠግነቱን አስቀምጧል። ክብር ለእግዚአብሔር ይሁን። እንዳንመካ እግዚአብሔር ይፈልጋል። መመካ ስንጀምር ምን ያረጋል? በተመካበት ነገር ሂድ ይለናል። ይህን ምድራዊ ሸክላችን ሲንኳኳ ሊሰበር ሲል እንክትክቱ ሊወጣ ሲል ሲሰነጣጠቅ ጉዳት ሁሉ በቃ ሊጨፈልቀው ሲል በቃ የራሳችን ድካም እንዲታወቀን ኤክስፖዝ ያደርገናል። በቃ በጸጋ ትኖርም እዚህ በሚንኳኳ ሸክላ ባህሪ ኑር እሱን ከሆነ የምትፈልገው ይለናል። እግዚአብሔር ክብሩን ለማንም አይሰጥም። የትንሣኤ ሕይወት በመስቀሉ ውስጥ ላለፉ ብቻ ነው የሚሰራው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። መቼም ይሄ ነገር ጥቂት ነገር እንዳሳያችሁ ተስፋ አደርጋለሁ። የትንሣኤ ህብረተሰብ ነው። መስቀሉ ስራውን ይሰራ። የኔ ስጋ እንደናንተ ስጋ ነው። እዚህ ምህረት የሚደረግለት ስጋ የለም። አድራሻው መስቀል ያልሆነ ስጋ ያለው ሰው የለም። ጌታዬ ኢየሱስ ጌታችሁ ኢየሱስ ተሰቅሏል። እሱ እንኳን ተሰቅሏል። እሱ እንኳን ተሰቅሏል። በመስቀል ልዩ ፈውስ አለ። በመስቀል የሚመጣ ጤንነት ልዩና ሰማያዊ ነው። ማንንም በኪሳራ ውስጥ ከቶ ማንንም አላደለም ድል አድራጊ ያረግም። ለዚህ ነው ተራራው ዝቅ የሚለው። ለዚህ ነው ኮረብታው ዝቅ የሚለው። ለዚህ ነው ሸለቆ ደልዳላ ሜዳ የሚሆነው። ለዚህ ነው ሁሉም ስጋ የለበሰ የሚያየው የእግዚአብሔርን ማዳን መድኃኔዓለም ኢየሱስ ለሁሉም ይታየው። እግዚአብሔር በቤቱ በሚሰራቸው ስራዎች፣ በእናንተ በወንድሞቼ በእህቶቼ በሚሰራቸው ስራዎች ማንንም ተራራ ላይ አወጣ፣ ማንንም ሸለቆ ላይ አወጣ። ደልዳላ ሜዳ ነን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ ይሁን። ስጋም ቢካለስ በመስቀሉ ግርዛት አልሄድም ካለስ ጠበኛ ይሆናል። ከማን ይጣላል? ከእግዚአብሔር። የመጀመሪያ የከበረውን የእግዚአብሔርን ነገር ሁሉ ማንቋሸሽ ይጀምራል። ይሄ ታወቀ ነው። መተቸት ይጀምራል የእግዚአብሔር ነገር ሁሉ። ስጋ በምኞቱ በምቾቱ እንደ ምኞታቸው አስተማሪዎችን ይመርጣሉ ይላል። እንደ ምኞታቸው ስጋ ተሰለጠነ በሰው ህይወት ውስጥ ግብራበሮቹ ምድራውያን የሆኑና አጋንንት ናቸው። ያዕቆብ ምዕራፍ 3 ተናበቡት። ምድራዊ የሆኑና አጋንንት ናቸው። ስጋ ፈቃዱን በሚያደርግበት ስፍራ ምንጊዜም ጤንነት የሚባል ነገር የለም። ፈውስ የለም። ኢየሱስ የለም። ህይወት አይሸትም። የስጋ አድራሻው መስቀል ነው። ክብር ለእግዚአብሔር ይሁን። ምንድን ነው ይሄ ጉዳይ? ለእግዚአብሔር ልንኖር ፈቃዱ እንዲሆን እንጂ የማንም ፈቃድ አይሆንም። በእግዚአብሔር ህዝብ ህይወት ውስጥ በህይወታችን የሱ ፈቃድ እንዲሆን እንጂ የማንም ፈቃድ አይሆንም። ክብር ለእግዚአብሔር ይሁን። ስለዚህ በስጋና በሰማያዊና በምድራዊ ፈቃድ ያሉ ልዩነቶችን እንመልከት። ካራክተሪስቲክስ። ብዙ ጊዜ በቤተክርስቲያን ችግሮች ሲመጡ በመሪዎች መካከል ይሄን በማንበብ ብዙ ፈውስ ሲሆን አይቻለሁ። ከዚህ በፊት ነግሬያችኋለሁ። አንድ ጊዜ ምንም አላረኩም፣ ይሄን ቃል ብቻ ነው ያነበብኩት። ሰማያዊ በሆነ ህይወት የሚኖር ክርስቲያን ያለውና ምድራዊ በሆነ ነገር የሚኖር ክርስቲያን ያለውን ጸባይ ተመልከቱ። ምዕራፍ 3 ቁጥር 13 ከናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይ። ነገር ግን መራራ ነገር ከሰው አንደበት ሲወጣ ታቃላችሁ። መራራ ነገር ንግግሮች መራራ ሲሆኑ ያስታውቃሉ። መራራ፣ ቅንአት፣ አድመኝነት በልባችሁ ቢኖርባችሁ አትመኩ።